ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 18 2014 ዓ.ም ተብረት ዝግጅታችን ጀመረ። በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን በአዳማ ዛሬ በአዳማ ጉብኝት ያደረጉት አምባሳደሯ ከከተማው አስተዳደር ጋር በሰላምና ጸጥታ እንዲሁም በልማት ጉዳዮች ተወያይተዋል። ዝርዝር ዘገባውን በአብይ ርዕስ እናስደምጣችኋለን። በዩናይትድ ስቴትስ ዩጂን ኦሪገን ላይ የተካሄደ ባለው የ18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያን በማራቶን በወርቅ ያስጠራችው አትሌት ጎይተቶም ገብረስላሴ የምሽቱ እንግዳችን ናት።
ከምጠብቀው በላይ ነው የተደሰትኩት እና ሳሸንፍም ለየት የነበረ ደስታ ነበር የተሰማኝ።
በሁለተኛው አጋማሽ በቃለ ምልልስ አለን ሙሉውን እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው የምስልና ድምጽ አቀናባሪዎቻችን ናቸው። አበባየው ገበያው የዌብና የማህበራዊ ድረገጽ ፕሮዲውሰራችን ናት። እስከ ምሽቱ 4 ሰዓት አብረናችሁ ቆያለን። እናንተም አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም @voenews የፌስቡክ ገጻችን በቀጥታ እናስተላልፍላችኋለን። ከዚያም መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜና እንሰዳችሁ።
ጤና ይስጥልኝ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። በምስራቅ አፍሪካ ሀገሮች ጉብኝት እያደረጉ ያሉት የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ USAID ዋና አስተዳዳሪ ሳማንታ ፓወር ትናንት በሶማሊያ ከፕሬዝደንቱ ሐሰን ሼክ ማህሙድ ጋር ተገናኝተው ተነጋግረዋል። ከውይይታቸውም በኋላ USAID ሶማሊያ በርካታ አካባቢዎቿ ላይ ከፍተኛ ጉዳት እያደረሰ ያለውን የተራዘመ ድርቅ ለመዋጋት እንድትችል የ476 ሚሊዮን ዶላር እርዳታ የሚለግስ መሆኑን ይፋ አድርገዋል። USAID ባወጣው መግለጫ እንዳስታወቀው ዋና አስተዳዳሪዋ USAID በዚህ የአውሮፓ 2022 ዓመተ ምህረት ለሶማሊያ 707 ሚሊዮን ዶላር የሚጠጋ እርዳታ መለገሱን ተናግረዋል። ሳማንታ ፓወር ቅዳሜ በኬንያ ለድርቅና ለረሃብ ከተጋለጡ ኬንያውያን ጋር ተወያይተዋል። አካባቢው ላይ የደረሰውን ድርቅና የምግብ ቀውስ አጉልቶ ለማሳየት የታለመ ነው በተባለ ጉብኝታቸው ሚስ ፓወር የኬንያይቱ ቱርካና ክፍለ ግዛት ካቾጋ መንደር ነዋሪዎችን ሄደው አነጋግረው ድርቁ በማህበረሰቡ ላይ እያደረሰ ያለውን ሰፊ ጉዳት፣ የደቀነውን የቸነፈር ስጋት ተመልክተዋል። ያነጋገርኳቸው እናቶች ልጆቻቸው በአጣዳፊ የተመጣጠነ ምግብ እጥረት ተጎድተውባቸዋል፣ እንስሶቻቸውም አልቀውባቸዋል፣ በመተዳደሪያቸው ላይ ብርቱ ጉዳት ደርሷል፣ ሰዎች በገፍ ለሞት የሚጋለጡበት አደጋም ተደቅኗል ሲሉ አስጠንቅቀዋል። ዩናይትድ ስቴትስ ለአጋሮቿ የ1.6 ቢሊዮን ዶላር ድጋፍ ትለግሳለች ብለዋል ሳማንታ ፓወር። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአፍሪካ ጉብኝታቸውን ትናንት ጀምረዋል። ላቭሮቭ ከግብጹ ፕሬዝዳንት አብደልፋታህ አልሲሲና ከውጭ ጉዳይ ሚኒስትሩ ሳሚ ሹክሪ ጋር በካይሮ ተገናኝተዋል። ሁለቱ ወገኖች የዩክሬኑ ቀውስ በሚቆምበት ከሩሲያና ዩክሬን እህል ለገበያ ስለሚቀርብበትና ሌሎች ጉዳዮችን በተመለከተ ተነጋግረዋል። ጉብኝታቸው በተጨማሪም ሁለቱንም ሀገሮች በገጠሟቸው ፖለቲካዊና ኢኮኖሚያዊ አንገብጋቢ ጉዳዮች ላይ አተኩሯል ተብሏል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የዓለም የጤና ድርጅት የዝንጀሮ ፈንጣጣን አጣዳፊ ዓለም አቀፍ የጤና ስጋት ሲል የበሽታውን አሳሳቢነት ደረጃ አወጀ። ውሳኔውን አስመልክቶ በተባበሩት መንግስታት ድርጅት የጤና ተቋሙ ያስቸኳይ ጊዜ ኮሚቴ አባላት መካከል የሐሳብ ልዩነት ቢኖርም የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ባለፈው ቅዳሜ የበሽታውን አደጋና አጣዳፊነት አውጀዋል። ደረጀ ደስታ ዝርዝሩን ይዟል።
የዓለም ጤና ድርጅት ዳይሬክተር እንዲህ ያለውን ውሳኔ ሲወስን ለመጀመሪያ ጊዜ መሆኑ ተመልክቷል። የድርጅቱ ዳይሬክተር ዶክተር ቴድሮስ አድሃኖም ስለ ውሳኔያቸው ይህን ብለዋል።
We have an outbreak that has spread around the world rapidly through new modes of transmission.
ዓለም አቀፉን የጤና መስፈርትና ድንጋጌዎችን የሚያሟላ ምንነቱ በጥቂቱ የምናውቀው በመላው ዓለም በአዲስ አይነት የመተላለፊያ መንገድ በፍጥነት እየተሰራጨ የሚገኝ በሽታ አለ። በእነዚህ ሁሉ ምክንያቶች የተነሳ የዝንጀሮ ፈንጣጣ በዓለም አቀፍ ደረጃ መስፋፋት የዓለም አቀፉ ማህበረሰብ አስቸኳይ የጤና ስጋት የሚወክል መሆኑን ወስኛለሁ።
ዶክተር ቴዎድሮስ በሳቸው መመዘኛ ማንኪፓክስ የተባለ የሚጠራው የዝንጀሮ ፈንጣጣ አደጋ እጅግ ከፍተኛ ከሆነበት አውሮፓ በስተቀር በተቀረው ዓለም መጠነኛ ነበር ሲሉ ተናግረዋል። የበሽታው መስፋፋት ከተነገረበት ከሁለት ወራት ጀምሮ ዩናይትድ ስቴትስ ውስጥ ለበሽታው የተጋለጡት ከ2800 ሰዎች በላይ መሆናቸው ተመልክቷል። የዓለም ጤና ድርጅት የዝንጀሮ ፈንጣጣ ባለሙያ ዶክተር ራዝመንድ ሉዊስ በዚህ ሳምንት በሰጡት መግለጫ ከአፍሪካ ውጪ ካሉት የበሽታው ተጋላጮች 99% የሚሆኑ ወንዶች መሆናቸውን አመልክተው ከነዚህ ውስጥ 98% የሚሆኑት ተመሳሳይ ጾታ ካላቸው ሌሎች ወንዶች ጋር ወሲባዊ ግንኙነት የሚያደርጉ መሆናቸውን ተናግረዋል። ዓለም አቀፉ የጤና ድርጅት አስቸኳይ አዋጅ ምንም እንኳን የአደጋውን ከፍተኛነት ደረጃ የገለጸ ቢሆንም በሽታው በተለየ ሁኔታ ተላላፊ ወይም ሰው ጨራሽ አለመሆኑን አመልክቷል። እስካሁን በበሽታው የሞቱት በናይጄሪያና ኮንጎ ውስጥ የሚገኙ 2 ሰዎች ብቻ መሆኑን ተመልክቷል። በጤና ባለሙያዎች መካከል በሽታውን አስመልክቶ ስላለው ልዩነት ዶክተር ቴዎድሮስ ሲናገሩ
I know this has not been an easy or straightforward process.
የዚህ ሂደት ቀላል ወይም ቀጥተኛ አለመሆኑንና በኮሚቴው መካከል የተለያየ አመለካከት መኖሩን አውቃለሁ። ዓለም አቀፉ የጤና ድንጋጌና መስፈርት በዓለም አቀፍ ደረጃ ለሚስፋፉ በሽታዎች ምላሽ ለመስጠት ወሳኝ መሳሪያዎች ሆነው ይቀጥላሉ። ይሁን እንጂ ግን ይህ ሂደት ያን ወሳኝ መሳሪያ በሚገባ እንዲታነጽ ይበልጥ እንዲሰፋና ይበልጥ ውጤታማ እንዲሆን ማድረግ የሚያስፈልግ መሆኑን በድጋሚ ያመለክቷል።
የዓለም አቀፍ የጤና ድርጅት ዳይሬክተሩ የዝንጀሮ ፈንጣጣ ከ70 በላይ አገሮች ውስጥ አስደናቂ በሆነ ሁኔታ ውስጥ መስፋፋት በሽታው በዓለም አቀፍ ደረጃ ያለውን አስቸኳይ አሳሳቢነት ያመለክታል ብለዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ በዩክሬን ኦዴሳ ወደብ ላይ ያካሄደችው የሚሳኤል ጥቃት እህል ወደ ውጪ እንዲላክ የተደረሰውን ስምምነት አያሰናክልም ማለች። በሚሳኤል ጥቃቶቹ የተመቱት ወታደራዊ ስፍራዎች ናቸው እንጂ እህል ከማጓጓዝ ጋር ከተያያዙ ተቋማት ጋር ግንኙነት ያላቸው አይደሉም ብለዋል የክሬምሊን ቤተመንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ሰኞ በሰጡት መግለጫ። ሚሳኤሎቿ ወደቡን መምታታቸውን ሩሲያ ከትናንት በስቲያ ቅዳሜ አስተባብላ የነበረ ቢሆንም ጥቃቱን ማድረሷን ትናንት አምናለች። ዩክሬንና ሩሲያ ስምምነት መፈረማቸውን ተከትሎ ተቋርጦ የከረመውን እህል የመላክ እንቅስቃሴ ለመቀጠል እየተዘጋጁ መሆናቸውን የዩክሬን ባለስልጣናት ተናግረዋል። በሁለቱ ሀገሮች መካከል ስምምነት እንዲቋጭ የሸመገሉት የተባበሩት መንግስታት ድርጅትና ቱርክ ሲሆኑ ሩሲያ ወረራዋን ከጀመረችበት ጊዜ አንስቶ ባጠረቻቸው የጥቁር ባህር አካባቢዎች እህል የጫኑ መርከቦች እንዲያልፉ እንድትፈቅድ ይጠይቃል። በሁለቱ ሀገሮች መካከል የተደረሰው ስምምነት ዓለም አቀፉን የምግብ ቀውስ ለማጣለል የሚረዳ ትልቅ እርምጃ ተብሎ ተመስግኗል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ስምምነቱን ተስፋና እፎይታን የፈነጠቀ እርምጃ ሲሉ አድንቀዋል። ሩሲያ ኦዴሳ ወደብ ላይ ያደረሰችውን የሚሳኤል ጥቃት በተመለከተ የተናገሩት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ የተደረሰውን ስምምነት እያሰናከለች ነች ሲሉ ነቀፌታ አሰምተዋል። በሌላ በኩል ጥቃቱ ሩሲያ ስምምነቱን ለማክበር ቁርጠኛ መሆኗን እጅግ አጠራጣሪ የሚያደርግ እንደሆነ የጠቆሙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የመንግስታቱ ድርጅት ቱርክና ዩክሬን እህል ፈጥኖ ለዓለም ገበያ እንዲቀርብ ያደረጉትን ጥረት የሚጎዳ አድራጎት መሆኑንም ተናግረዋል። ቱኒዚያውያን ለፕሬዝዳንት ካይስ ሳኢድ ተጨማሪ ስልጣን ይሰጣል በተባለ አዲስ ህገ መንግስት ላይ የውሳኔ ህዝብ ድምጻቸውን ዛሬ ሲሰጡ ውለዋል። ፕሬዝዳንቱ ሀገሪቱን ከፖለቲካዊና ኢኮኖሚያዊ ቀውሶች ለመታደግ እርምጃ መውሰድ አለብኝ በማለት ካንዳ አመት በፊት ፓርላማውን ማገዳቸው የሚታወስ ነው። ነቃፊዎች አዲሱን ህገ መንግስት ፕሬዝዳንቱን ስልጣን ተቅለለው ራሳቸው ሊይዙ ያደረጉት ነው በማለት የወቀሱ ሲሆን ከዛሬው ውሳኔ ህዝብ በፊት በነበሩት ቀናትም የተቃውሞ እንቅስቃሴዎች ተካሂደዋል። ተቃዋሚ ፓርቲዎችና የሲቪል ማህበረሰብ ቡድኖች ህዝቡ እንዳይሳተፍ ቅስቀሳ ያካሂዱም አዲሱ ህገ መንግስት በቂ የድጋፍ ድምጽ አግኝቶ ያልፋል ተብሎ እንደሚጠበቅ ዜናው ጨምሮ አመልክቷል። ለውሳኔ ህዝብ የቀረበው አዲሱ ህገ መንግስት ለፕሬዝዳንት ሳኢድ ሁሉንም የሥራ አስፈጻሚ ስልጣንና የጦር ኃይሎች ጠቅላይ አዛዥነቱን የሚሰጣቸው ሲሆን የፓርላማ ይሁንታ ሳያስፈልጋቸው ሹመቶች እንዲሰጡም ይፈቅድላቸዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ። The Voice of
America. ቆንጅት ታየን ለዓለም ዜናዎች እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሐምሌ 18 2014 ዓ.ም ተመረጥ ዝግጅታችንን ነው በማዳመጥ ላይ የምትገኙት። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በ@voenews የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው የአብይ ርዕስ ዘገባችን እንሰዳችሁ። በአብይ ርዕስ ዘገባችን ወደ አዳማ ነው የምንወስዳችሁ። ዛሬ በአዳማ ጉብኝት ያደረኩት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ከከተማው አስተዳደር ጋር በሰላምና ጸጥታ እንዲሁም በልማት ጉዳዮች ተወያይተዋል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ በአዳማ የገነባውን የህክምና ላብራቶሪም ጎብኝተዋል። ገልሞ ዳዊት ነው የተከታተለው እንደሚከተለው ያቀርባል።
በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ትሬሲ አንጃክብሰንን በአዳማ ተቀብለው ያነጋገሩት የአዳማ ከተማ ከንቲባ አቶ ኃይሌ ጀልዱ ናቸው። ሁለቱ ዛሬ ረፋድ ላይ ባደረጉት ውይይት በከተማዋ ስላለው ልማትና ጸጥታ ዙሪያ መምከራቸውን ከንቲባው ለጋዜጠኞች ገለጻ ባደረጉበት ወቅት ተክሰዋል።
ካለብ የገኛ ፍከሰቷል አዳማ በልናን ወሊመሪ ለገስና ይራ አዳማ ሶቺውን ምሶማ ጋርጋራ ረይርቱ
ስለ ሀገራችን በተለይ አዳማ ባለው አጠቃላይ ሁኔታ ላይ ምክክር አድርገናል። በተለይ ከተማዋ የተለያዩ ልማታዊ ስራዎችን በመከወን ላይ እንደመሆኗ ዩናይትድ ስቴትስ ለከተማዋ ድጋፍ እንድታደርግም ጠይቀናል። በአዳማ ስላለው አጠቃላይ ሁኔታ በተለይ ስለ ሰላም በከተማዋ ያሉ ሁሉም ነዋሪዎች አብሮ በመሆን ልማት ላይ ተሰማርተው እንዳሉ ሙሉ ገለጻ ሰጥተናቸው እሳቸውም አብረውን ሊሰሩ ስላቀዱት እቅድ አጋርተውናል።
አቶ ኤሌ በጸጥታ ዙሪያም ከአምባሳደር ትሬሲ ጋር መምከራቸውን አክለው አስረድተዋል።
መጋልኩን ነጋቡ ሱዳፍ ሰባብ ሰለሚን ወሊንጅራቹፍ ሙጠኖጋ ከንቀቡ
የች ከተማ ብዙ ብሔር ብሔረሰቦች በሰላም አብረው በመኖር ጥሩ ተመክሮ ያለባት ከተማ መሆኗን ይህ ጥሩ ተመክሮ አገራዊ እንዲሆን የበኩላችንን በመወጣት ላይ መሆናችንን እንዲሁም የወጣቱን የሥራ አጥ ችግር ለመቅረፍ እየተደረገ ያለውን ጥረት አብራርተንላቸዋል። በአጠቃላይ በልማታዊ ሥራ ውስጥ የህብረተሰቡ ተሳትፎ ምን እንደሚመስል ገልጸንላቸዋል።
በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ በዚህን ጊዜ ሲናገሩ ዩናይትድ ስቴትስ ለከተማዋ እየሰጠች ያለችውን ዘርፈ ብዙ ድጋፎችን አሁንም ትከተላለች ብለዋል።
In the beautiful city of Adama, which I now understand is a fabulous multicultural city that welcomes 600 visitors a day.
ውብ የሆነችው የአዳማ ከተማ በቀን ከ600 በላይ ጎብኚዎችን ታስተናግዳለች። የብዙ ብሔሮች መናኸሪያ እንደመሆኗ መጠን ለምክክርና ለሰላም ግንባታ ጉልህ ሚና ያላት ከተማ ያደርጋታል። ከከንቲባው የሰማሁት ነዋሪዎች በጋራ ስለ ከተማዋ እንዲሁም ሀገራዊ ጉዳይ ምክክር ማድረጋቸው ነው። ይህ ደግሞ ከከተማ አልፎ ለሀገር ሰላም አዎንታዊ ሚና አለው። ሌላው ደግሞ ከተማዋ ወጣቶችንና ጉልማሶችን በልማት ስራዎች ላይ እያሳተፈች እንዳለች ተረድቻለሁ። ሰላም የሚሰፍነው ወጣቶች በልማቱ ተጠቃሚ ሲሆኑ እየሆኑ ነው። ስለዚህ ካዳማ ከኦሮሚያ በአጠቃላይ ከኢትዮጵያ ጋር ያለንን ነገርነት ወደፊትም ማጠናከር እንፈልጋለን።
አምባሳደር ትሬሲ ዩናይትድ ስቴትስ በተለይ በጤና ዘርፍም ለአካባቢው ነዋሪዎች እያደረገች ያለውን ድጋፍ ተከትላለች ካሉ በኋላ በአዳማ በዩናይትድ ስቴትስ የልማት ትራዲዮ ድርጅት USAID የተገነባውን የሕክምና ላብራቶሪን ጎብኝተዋል። በመጋቢት 2004 እንደገና ተገንብቶ ሥራ የጀመረው ይህ ላብራቶሪ 3 ሚሊዮን የአሜሪካን ዶላር ወጪ የተደረገበት ሲሆን በአካባቢው ያሉ ከ20 ሚሊዮን በላይ ነዋሪዎችን ተጠቃሚ በማድረግ ላይ እንደሆነም ተነግሯል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ ከተማ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችን ነው በመከታተል ላይ የምትገኙት። ያስደመጥናችሁ ለዕለቱ አብይ ርዕስ ዘገባ የያዝነው ነበር። የትንታኔው መጽሔት ይቀጥላል። ለትንታኔ በመረጥነው ርዕሰ ጉዳይ ወደ ጉጂ ነው የምንወስዳችሁ። በኦሮሚያ ክልል ጉጂ ዞን ሰባ ቦር ወረዳ ውስጥ በተከሰተ የምግብ እጥረት ምክንያት የሰዎች ሕይወት ማለፉን ነዋሪዎች ሲገልጹ፣ ክልሉ የምግብ እጥረቱን እንጂ ሰዎች ስለመሞታቸው መረጃ የለኝም ብሏል። ስሙን በቅርቡ ወደ ሙሳ ጎኖፋ የቀየረውና በቀድሞ ስሙ የዞኑ አደጋ ስጋት ስራ አመራር ጽህፈት ቤት ተብሎ የሚጠራው በምግብ እጥረት መጋለጥ ወደ 29000 የሚጠጉ ሰዎች በምግብ እጥረት መጋለጣቸውን ለአሜሪካ ድምጽ ገልጿል። ድርቁን ለመከላከል በመንግስትና መንግስታዊ ያልሆኑ እንዲሁም ከህብረተሰቡ ይደረግ የነበረው እርዳታ አሁን በመንግስት ብቻ እየተደረገ መሆኑን ተናግረው የእርዳታ ፍሰቱ ወጥነት የለውም ሲሉ ገልጸዋል። የኦሮሚያ ክልል ሙሳ ጎኖፋ በበኩሉ በድርቅ ለተጎዱ የክልሉ ዞኖች እርዳታ ማድረስ እንደቀጠለ ገልጾ በጉጂ ዞን ሰባ ቦር ወረዳ በምግብ እጥረት የተከሰተው የሰው ህይወት ስለመጥፋቱ መረጃ እንዳልደረሰው አስታውቋል። ዘገባው የፀሐይ ዳምጠው ነው፣ እንደሚከተለው ይቀርባል።
በኦሮሚያ ክልል ጉጂ ዞን ሰባ ቦር ወረዳ የሚገኙ ነዋሪዎች ከዚህ ቀደም ከብቶቻቸውን ያሳጣቸው የበረታ ድርቅ የምግብ እጥረት በማስከተሉ ሰዎች እየተጎዱ መሆኑን ተናግረዋል። አቶ ገመቹ ኦዶ የወረዳው ነዋሪ ናቸው።
እርዳታ በመንግስትም ሆነ መንግስታዊ ባልሆኑ ድርጅቶች ይቀርባል። ነገር ግን በቂ አይደለም። የመንግስት ድጋፍም ተከታታይነት የለውም፣ ይቆራረጣል። እንደ ወረዳው በራብ የሞቱ ሰዎች ቁጥር 12 ናቸው።
ሌላው አቶ ክፍሌ ቃበቶ የተባሉ የአካባቢው ነዋሪ እየተደረገ ያለው እርዳታ በቂ አለመሆኑን ይናገራሉ።
ድርቁ አሁንም ቀጥሏል። መቀጠል ብቻም ሳይሆን ህጻናት፣ ሴቶችና አዛውንቶች በራብ እየሞቱ ነው። የመንግስት እርዳታ ቢመጣም ህዝቡ ሰፊ ስለሆነ በተለይ ደግሞ በጉጂ ዞን ሰባ ቦር ወረዳ አብዛኛው ቆላማ በመሆኑ ምርታማ አካባቢ አይደለም። ምንም እህል የለም። በተጨባጭ የሚታይ ነገር ነው። ከፍተኛ የምግብ እጥረት ነው ያለው።
በቅርቡ ስሙን ከኦሮሚያ ክልል አደጋ መከላከል ወደ ቡሳ ጎኖፋ የቀየረው በወረዳው ጽህፈት ቤት የመልሶ ማቋቋም ቡድን መሪ አቶ በዳዳ በሪሶ ወረዳው ቆላማና ምርት አልባ አካባቢ በመሆኑ የምግብ እጥረት መከሰቱንና ነዋሪ መቸገሩን ተናግረዋል።
አሁን ባለው ሁኔታ ሰው ተርቦ ራሱን ስቶ ወደ መሞት ደረጃ ላይ ደርሷል። ሰው የሚበላው አጥቶ የሚያድርበት ቤት አጥቶ ከሚኖርበት በጸጥታና በድርቁ ምክንያት ተነስቶ ወደ ከተማ ገብቶ በከተማ ደግሞ ማደሪያም የለም። በጣም ተቸግረናል። ያገኙት ቦታና ዛፍ ስር እያደሩ ይገኛሉ። እንደኛ ወረዳ የተፈናቀሉት ሰዎች ቁጥር 38442 ናቸው። የተፈናቀሉት በወረዳው ከተለያዩ ገጠራማና ወደ ቆላ አካባቢ ያሉት ቀበሌዎች ነው። አሁን ተጠልለው ያሉት ደግሞ ሰባ ቦር ወረዳ ላይ ነው። ሌሎች ደግሞ በአርሶ አደሮች ሰልቶ ማሳያ ውስጥ ናቸው። በምግብ እጥረት እንደ ወረዳው የሞቱ ሰዎች ቁጥር 5 ናቸው። ለከፍተኛ ረሃብ የተጋለጡት ደግሞ 22450 አባወራዎች ናቸው።
አቶ ሱሌማን ጃርሶ በጉጂ ዞን ወደራ ወረዳ ነዋሪ ናቸው።
አሌ ሮባ ፎዬ ቀበሌቹ እንደንዳሙ ዱራናሎ ከና
የዝናብ ሁኔታ ተሻሽሏል ማለት አይቻልም። ከዚህ ቀደም እዚህ አካባቢ ሁለት ክረምት ነው ያለው። አንዱ ትልቁ ክረምት ይባላል፣ እሱ የበልግ ዝናብ ነው። አንዱ ደግሞ እየመጣ ያለው ነሐሴ ወር የሚጀምር ነው። እኛ ሁለት የዝናብ ጊዜ አለን። የዝናብ ጊዜ ለዚህ አካባቢ ህዝብ ወሳኝ ነው። ነገር ግን ትልቁ ብለን የምንጠራው ዝናብ ወቅት ከሶስት አመት በፊት ጠፍቷል። በዚህ ሳቢያ ድርቅ ተከስቷል። ይሁን እንጂ ዘንድሮ ከሁለት ወር በፊት ዝናብ ዘንቦ ህዝቡ ዘርዘርቶ ነበር። ወዲያውኑ ፀሐይ ወጣበትና ተበላሽቷል። እናም ድርቁ ቀጥሏል። ይህም በጣም አሳሳቢ ነው።
የኦሮሚያ ክልል ቡሰጎኖፋ ምክትል ኃላፊ አቶ ገረሞ ኦሊቃ በድርቅ ለተጎዱ ዞኖች እየተደረገ ያለውን ድጋፍ አስረድቷል።
የተመቸውን የታስተመፈጠር አምርቶ ራሳቸውን እስኪችሉ ድረስ የማገዝ የመርዳት ስራ ይቀጥላል ማለት ነው። ችግሩ እንዳለ ይታወቃል እና የአካባቢውን የመርዳት የማገዝ ስራ ዞንም በወረዳም በክልል ደረጃም እንደዚሁም በፌደራል በመደበኛነት ይቀጥላል ማለት ነው። እንግዲህ ባለፈው በአብዛኛው ህብረተሰቡና በተለይ እንስሳትም እንዲተርፉና ችግሩን እንዲቋቋሙ የተደረገ የኦሮሚያ ክልል ህብረተሰብ በሙሉ ሰሜን፣ ደቡብ፣ ከምዕራብ፣ ምስራቅ በሙሉ ተንቀሳቅሶ ያሉትን በማገዝ የህዝብ እንዲያገግምና ከችግሩ እንድላቀቅ ማድረግ ስራ በስፋት ተጀምሯል። ይሄ ተጠናክሮ ይቀጥላል ማለት ነው።
በምግብ እጥረት ሳቢያ የሰዎች ህይወት ስለማለፉ ግን መረጃ እንደሌላቸው ተናግረዋል።
ይህንን መረጃ እኛ አላገኘንም። ሰዎች በረሃብ ምክንያት እንዳይጎዱ አስፈላጊ ሁሉ ጥረት እየተደረገ ነው። በምግብ እጥረት የከፋ ችግር ራሱም ገጥሞን ሰው ሞተ የሚል መረጃ አላገኘንም። ተጨማሪ የማረጋገጥ ስራ እንሰራለን።
በደቡብ ኢትዮጵያ ከፊል ቆላማና ወይና ደጋ አካባቢ በመጣል የሚታወቀው የበልግ ዝናብ በተለያዩ አካባቢዎች ዘግይቶ መጀመሩን በአንዳንድ ቦታዎችም አለመጣሉን የኢትዮጵያ ብሔራዊ ሜትሮሎጂ ኢንስቲትዩት ከዚህ ቀደም መግለጹ አይዘነጋም። በተለይ በደቡብ ምስራቅ ኦሮሚያ ዘግይቶ የጀመረው የበልግ ዝናብ በመቋረጡ በሰብሎች ላይ ጉዳት ማድረሱን የክልሉ የግብርና ቢሮ መግለጹን መዘገባችን አይዘነጋም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ዘጋቢዎቻችንን እናመሰግናለን። አድማጮች፣ እስቲ አሁን ደግሞ ወደ ጣሊያን የባህር ዳርቻ እንወሰዳችሁ። ከአንድ ሺህ በላይ የሚሆኑ ስደተኞች የምርጫ ዘመቻ በማድረግ ላይ ካለችው ጣሊያን ባህር ዳርቻ ደርሰዋል። በመቶ የሚቆጠሩ ስደተኞች በሰብአዊ ግልጋሎት ላይ በተሰማሩ መርከቦች ላይ ሆነው ተቀባይ ወደብ እየተጠባበቁ ባሉበት ሰዓት ተጨማሪ ከአንድ ሺህ በላይ ስደተኞች የጣሊያን ባህር ዳርቻ ደርሰዋል ሲሉ መንግስታዊ ያልሆኑ ድርጅቶችና ባለስልጣናት ትላንት አስታውቀዋል። ዘገባው የኤኤፍፒ ነው። እንግዲህ ወልዴ እንደሚከተለው ወደ አማርኛ መልሶታል።
ወደ ጣሊያን የሚደረገው የስደተኞች ቁጥር መጨመር በበጋ ወቅት አዲስ ባይሆንም በዚህ ዓመት ግን ጣሊያን ለአስቸኳይ ምርጫ እየተዘጋጀች ባለበትና ቀኝ አክራሪዎች ስልጣን ሊቆናጠጡ ይችላል ተብሎ በሚጠበቅበት ሰዓት በመከሰት ላይ ነው። የጣሊያን የሀገር ውስጥ ጉዳይ ሚኒስቴር እንዳለው ከእንደ አውሮፓውያን አቆጣጠር ጥር 1 እስከ ሐምሌ 15 ባለው ጊዜ ውስጥ 34,000 የሚሆኑ ስደተኞች በባህር ተጉዘው ጣሊያን ሲደርሱ ይህም ባለፈው ዓመት በተመሳሳይ ጊዜ ከነበረው 25,000 ስደተኞች ጋር ሲነጻጸር እድገት አሳይቷል። ባለፈው ቅዳሜ ከ600 የሚበልጡ ስደተኞች በደካማ ጀልባዎች የሜዲትራኒያንን ባህር ለማቋረጥ በሚሞክሩበት ወቅት በንግድ መርከቦችና በባህር ድንበር ጠባቂዎች እርዳታ ተርፈው በተለያዩ የሲሲሊ ወደቦች አርፈዋል። ምክንያቱ እስካሁን ተለይቶ ባልታወቀ ሁኔታ የሞቱ የአምስት ሰዎች አስክሬንም ተገኝቷል። የሲሲሊ ግዛት ፕሬዝዳንት የሆኑት ኔሎ ሙሶሚሲ እንዳሉት የሜዲትራኒያን ባህር ተስፋ የቆረጡ ሰዎች የመቃብር ቦታ እየሆነ መጥቷል። ከቱኒዚያ የተነሱ 522 የሚሆኑ የአፍጋኒስታን፣ ፓኪስታን፣ ሱዳን፣ ኢትዮጵያ፣ ሶማሊያና የሌሎችም ሀገር ዜጎች ስደተኞች ደግሞ በ15 ጀልባዎች ተጭነው ቅዳሜ ላምፔዱሳ ደሴት ደርሰዋል። የጣሊያን መገናኛ ብዙሃን እንደዘገቡት በወደቧ የሚገኘው የመቀበያ ጣቢያ ተጨናንቋል። ከ250 እስከ 300 ሰዎችን ለማስተናገድ የተሰራው ጣቢያ አሁን 1200 ሰዎችን በማስተናገድ ላይ ነው። ላ ሲሲሊካ ዴይሊ የተባለ ጋዜጣ በቅርቡ ላምፔዱሳ የደረሱት ስደተኞች በመቶ የሚቆጠሩ ሰዎችን በሚጭኑ መርከቦች እንዲሁም በአየር በሚነፉ ጀልባዎች ተጭነው እንደደረሱ ዘግቧል። ጋዜጣው አክሎም አንዲት ሴትን ጨምሮ አራት ቱኒዚያውያንን የያዘ ጀልባ ቱኒዚያንና ጣሊያንን የሚለየውን ባህር ካቋረጠ በኋላ ካላፒሳና ባህር ዳርቻ ደርሷል። በተጨማሪም ጋዜጣው እንዳለው ከሊቢያ የተነሳውና 123 የሚሆኑ የፓኪስታን፣ ባንግላዴሽ፣ ግብጽና ሱዳን ዜጎችን የያዘ መርከብ የጣሊያን የባህር ጠባቂዎች ይዘዋል። መንግስታዊ ያልሆኑ ድርጅቶች በሜዲትራኒያን ባህር ላይ የድረሱልኝ ጥሪ የሚያሰሙ በመቶ የሚቆጠሩ ስደተኞችን ማዳን ቀጥለዋል። ሲዎች የተሰኘው የእርዳታ ድርጅት ቀዳሜ ለት ብቻ 4 የነፍስ አድን ስራዎችን አከናውኗል። ድርጅቱ በትዊተር ገጹ እንዳስታወቀው ሴቶችና ህጻናትን፣ የ9 ወር እርጉዝን እንዲሁም በቃጠሎ ክፉኛ የተጎዳ በሽተኛን ጨምሮ 428 ሰዎችን አድኖ በመርከቡ ላይ ጭኗል። ኦሽን ቫይኪንግ የተሰኘ ሌላ የእርዳታ ድርጅት ደግሞ 3 የነፍስ አድን ስራዎችን ቀዳሜ ለት ሲያከናውን በተጨናነቁና በአየር በሚነፉ ጀልባዎች ላይ 57 ብቻቸውን ያሉ ለጋ ህጻናትን ጨምሮ 87 ሰዎችን አድኗል። ሴቶችንና ህጻናትን የሚያካትት 108 ሰዎችን የያዘ ጀልባም በተመሳሳይ መንገድ አድነዋል። ድርጅቱ እንዳለው በድምሩ 109 ስደተኞች በድርጅቱ መርከብ ላይ እንክብካቤ በማግኘት ላይ ናቸው። የዓለም አቀፍ ስደተኞች ድርጅት እንደሚገምተው በያዝነው የፈረንጆች ዓመት ብቻ 990 የሚሆኑ ስደተኞች በሜዲትራኒያን ባህር ላይ ህይወታቸው አልፏል። የዚህ ዓመት ስደተኞች መበራከት በኢጣሊያን ባለው የፖለቲካ ትኩሳት ወቅት መሆኑ አሳሳቢ ሆኗል። ለውጥ አቀንቃኙ ጠቅላይ ሚኒስትር ሰርጂዮ ማሪዮ ድራጊ ባለፈው ሳምንት ስልጣናቸውን ሲለቁ ፕሬዝዳንቱ ደግሞ ፓርላማውን በትነው ለመስከረም 15 ምርጫ እንዲደረግ ወስነዋል። የአውሮፓን የበላይነት የሚያቀነቅነው የጣሊያን ወንድማማችነት ፓርቲና ጸረ ስደተኛው ሊግ የተሰኘው ፓርቲ ስልጣኑን ሊቆናጠጡ ይችላሉ የሚል ግምት አለ። የሊጉ መሪ ማቴዎ ሳልቪኒ 411 ስደተኞች ላምፔዱሳ በደረሱ በሰዓታት ውስጥ አውግዘዋል። ሳልቪኒ በፈረንጆቹ 2019 ዓመተ ምህረት የስደተኞች ሚኒስትር በነበሩበት ወቅት 147 ስደተኞችን የያዘ መርከብ እንዳያርፍ አግደዋል በሚል በመከሰሳቸው በመጪው መስከረም የፍርድ ቤት ቀጠሮ አላቸው። ሳልቪኒ ክሱን አስተባብለዋል። AFP ለላከው ዘገባ እንግዶ ወልድ ነኝ ከአሌክዛንድሪያ ቨርጂኒያ።
ወደ ተከታዩ ዘገባ ስናልፍ ይህንንም ዘገባ ያሰናዳው እንግዱ ወልዴ ነው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአፍሪካ ጉብኝታቸውን ትላንት ሲጀምሩ ከግብጹ ፕሬዝዳንት አብዱል ፈታህ አልሲሲና ከውጭ ጉዳይ ሚኒስትሩ ሳላህ ሹሪክ ጋር በካይሮ ተገናኝተው ተወያይተዋል። ሁለቱም ወገኖች የዩክሬን ቀውስ በሚቆምበት ከሩሲያና ዩክሬን እህል ለገበያ ስለሚቀርብበት ስለ ጋራ የንግድ ስምምነት፣ ቀጠናዊ ግጭቶች እንዲሁም ሩሲያ በግብጽ እየተከተለች ባለው የኒውክሌር ኃይል ማመንጫ ዙሪያ ውይይት አድርገዋል። ኤድዋርድ የራኒያ ከካይሮ ያጠናቀረው ዘገባ ነው። እንግዲህ ወልዴ እንደሚከተለው ያቀርበዋል።
የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአፍሪካ ጉብኝታቸውን በግብጽ ሲጀምሩ ሁለቱንም ሀገሮች በገጠሟቸው ፖለቲካዊና ኢኮኖሚያዊ አንገብጋቢ ጉዳዮች ላይ አተኩረዋል። ሁለቱም ሀገሮች በአመት ከ4-5 ቢሊዮን ዶላር የሚገመት የንግድ ልውውጥ ያላቸው ሲሆን የዩክሬኑ ግጭትና የኮሮና ወረርሽኝ በቱሪዝም፣ የእህል ንግድና የኃይል አቅርቦት ላይ ተጽዕኖ አሳድሯል። የሩሲያው የውጭ ጉዳይ ሚኒስትርና የግብጹ አቻቸው ሳመህ ሹክሪ ትናንት እሁድ በጋራ በሰጡት ጋዜጣዊ መግለጫ ሁለቱም ወገኖች በጋራ የሚያሳስቧቸውን ጉዳዮች ለመፍታት እየሰሩ መሆኑን አመልክተዋል። የግብጹ የውጭ ጉዳይ ሚኒስትር ሳመህ ሹክሪ የዩክሬኑ ግጭት ስላስከተለው ተጽዕኖ ይህን ብለዋል።
አዝማ في اوكرانيا مسات مصر في ما يتعلق بالامن الغذائي
የዩክሬኑ ግጭት በግብጽ የምግብ ዋስትና የኃይል ፍላጎት ላይ እንዲሁም ከውጭ ዓለም ጋር ባላት የንግድና ኢኮኖሚ ግንኙነት ላይ ተጽዕኖ አሳድሯል። መፍትሄ የሚያሻው የዋጋ ግሽበትንና የአቅርቦት ችግርን ፈጥሯል።
ሽኩሪ በመቀጠል እንዳሉት የዩክሬኑ ግጭት ውይይትን መሰረት ያደረገ ዲፕሎማሲያዊ መፍትሄ እንዲያገኝ ግብጽ ትሻለች ብለዋል። ግብጻዊው የማህበራዊ ፖለቲካ ሳይንስ ባለሙያ ሰይድ ሳድቅ ለቪኦኤ እንደተናገሩት ደግሞ የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ባለፈው ሳምንት በፈረንሳይና ጀርመን ያደረጉት ጉብኝት ምናልባትም የሩሲያና የዩክሬን ችግር በዲፕሎማሲያዊ መንገድ እንዲፈታ የሚደረገው ጥረት አካል ሳይሆን አይቀርም።
I think also that the visit by Sisi to Europe had to do with
እንደሚመስለኝ ስለ ጉብኝቱ እንደሚወራው ሳይሆን የአልሲሲ የአውሮፓ ጉብኝት የሚያተኩረው የዩክሬንን ቀውስ በመሸምገል ላይ ነው። ወደ ፈረንሳይና ጀርመን ሄደዋል። የዩክሬን ጉዳይ በተመለከተ ዋናው ተዋናዮች እነዚህ አገሮች ናቸው።
ከአሜሪካና ለሩሲያ በጣም ቅርብ ከሆነችው ሰርቢያ ቀጥሎ ማለት ነው።
ላቭሮቭ በበኩላቸው የዩክሬንን ግጭት በተመለከተ በአፋጣኝ የሚቆምበትንና ከዚህ ጋር የተያያዙ ሌሎች ጉዳዮችን በተመለከተ ከአልሲሲ ጋር መወያየታቸውን ተናግረዋል። ላቭሮቭ ይህን የተናገሩት ሩሲያ በዩክሬን ላይ ጥቃቷን እያጠናከረች ባለበት ሰዓት ነው።
ሩሲያ አፋጣኝ የሰላም መፍትሄ ፍለጋ በመካሄድ ላይ መሆኑን ታደንቃለች። ይህም የሁሉንም ወገኖች ወሳኝና ህጋዊ መብቶች እንዲሁም በአውሮፓ ዘላቂ ሰላም መፍጠርን ታሳቢ ያደረገ ይሆናል።
በግብጽ የሚገኘውና ሩሲያ በቅርቡ መገንባት የጀመረችው የዳባ ኒውክሌር ኃይል ማመንጫ የውይይቱ ዋና አጀንዳ እንደነበርም ተገልጿል። ሮሳቶም የተሰኘው የሩሲያ አቶሚክ ኢነርጂ ኮርፖሬሽን የዳባን የኒውክሌር ኃይል ማመንጫ በመገንባት ላይ ይገኛል። በአትላንቲክ ካውንስል የሚሰሩትና የመካከለኛው ምስራቅ የኃይል ተንታኝ የሆኑት ፖል ሱሊቫን ለቪኦኤ እንደተናገሩት ማመንጫው ከሚገነባበት ሀገር አንጻር ሲታይ የኒውክሌር የኃይል ማመንጫ ለሚገነቡት ሀገሮች ለምሳሌ ሩሲያን ብንወስድ ከ80 እስከ 100 ዓመታት የሚደርስ የተሻለ አንጻራዊ ጥቅም ይሰጣቸዋል ብለዋል። ሱሊቫን ጨምረው እንዳሉት ሩሲያና ቻይና የኒውክሌር ኃይል ማመንጫ ግንባታን በተመለከተ የበላይነት የያዙ ሲሆን ይህም ፖለቲካዊ፣ ዲፕሎማሲያዊና ኢኮኖሚያዊ የበላይነት እንዲያገኙ ያደርጋቸዋል። ላቭሮቭ የአፍሪካ ጉብኝታቸውን ሲቀጥሉ ኢትዮጵያን እንደሚጎበኙ ይጠበቃል። በዚህ ጉብኝታቸውም አጨቃጫቂ የሆነውን የህዳሴ ግድብ በተመለከተ ጉዳዩን ለኢትዮጵያ እንደሚያነሱ ግብጽ ተስፋ ታደርጋለች። የታላቁ የህዳሴ ግድብ ከአባይ ወንዝ የማገኘውን የውሃ መጠን ይቀንስብኛል የሚል ስጋት ግብጽ ስታስፈማ ቆይታለች። ከ110 ሚሊዮን በላይ ህዝብ ያላት ኢትዮጵያ በበኩሏ ከግድቡ የሚገኘው ኃይል ለልማቴ ያስፈልገኛል ትላለች። ኤድዋርድ የራኒያን ከካይሮ ለላከው ዘገባ እንግዶ ወልደነኝ ከአሌክዛንድሪያ ቨርጂኒያ።
የዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን የስቱዲዮ ሰዓታችን 2:03 ከምሽቱ 3:32 ይላል። ልክ ሁለተኛው አጋማሽ ላይ ነው ያለነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በ@voenews የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን በመግቢያችን ላይ ወደ አስተዋወቅናችሁና ቀደም ሲል በትላንትናው እለትም በዌብሳይታችን በፌስቡክ ገጻችን ላይ ለአውጥተነው የነበረውን ቃለ ምልልስ የምናቀርብበት ጊዜ ላይ ደርሰናል። በዩናይትድ ስቴትስ በዩጂን ኦሬገን ላይ በተካሄደው 18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ በሴቶች ማራቶን ለኢትዮጵያ 3ኛ የወርቅ ሜዳሊያ ያስገኘችው አትሌት ጎይቶቶም ገብረስላሴ ውድድሩን ካሸነፈች በኋላ በአሁን ሰዓት በትግራይ ክልል የስልክና የኢንተርኔት አገልግሎት ባለመኖሩ ሌሎች ኢትዮጵያውያን እንደተደሰቱት ሁሉ እናቴም ብትደሰቱ ወይም እናትና አባቴ ቤተሰቦችም ይህንን ደስታ ሰምተው ቢደሰቱ በጣም ደስ ይለኝ ነበር ስትል መልእክት አስተላልፋ ነበር። ይህንንም ተከትሎ ዘጋቢያችን ሙልጌታ አጽብሃ ከመቀሌ እንደርታ ወረዳ ማይቀያህ ወደምትባል መንደር በመሄድ እናቷን አግኝቶ አነጋግሮ ነበር። ወይዘሮ በረሃይቱ ካሳ ይባላሉ። በወቅቱም አባቷ ለእርሻ ስራ ወጣ ብለው ነበር። እስቲ እናቷ ያሉትን በጥቂቱ እንስማ።
ሷ ብትጠየቅ ወላጆቼ ይደሰት ነበር፣ እንደ ኢትዮጵያ ሕዝብ ወላጆቼ ደማ ይደሰት ነበር ስትል ደማ እኔ ከሷ ጋር አለቀስኩ። በጣም ተደስቻለሁ፣ ግን መደሰቱ ግማሽ ነው። ግማሽ ለቴ ስታሸንፍ ቀጥታ ስትድውል ነበር። በፊቱ ከዚህ በፊት የነበረው ውድድር ቀጥታ ነው የምትድውል ነበረች፣ በስልክ ነው የምንገናኝ ነበር። አሁን ግን 2 ዓመት እዚህ ግን ትዋዳደርም በቴሌቪዥን ነው የምንሰማው እንጂ በስልክ አንሰማ። አላማጣ ሂጅ በሰዓት ወር በፊት ነው የተገናኘው፣ በስልክ ነው የተገናኘው። ከዛማ በድምጽ ነው የምትልከው ሰዎች አድርጋ በድምጻችሁ እሰማለሁ ስትል፣ እኛ ደማ ድምጽ እንልክ እሷ ደማ በድምጽ ነው የምንሰማ። ሁሉም ተሸክማ ናፍቆትም ሁሉ ተሸክማ እዚህ መድረስዋ በጣም ነው የምትደሰትኩ። እዚህ መድረስዋ በጣም ነው ደስ ያለኝ እዚ የእግዚአብሔር ፍቃድ ነው እንጂ በተሰው ሳይጋን እዚህ መድረስዋ እኔ በጣም ደስ ይለኛል። ይሄ ልጅ ጠንካራ ናት። ከጻነትዋ ጠንካራ መሆኗ አውቄ የፈለገችው ታድርግ ይያልኝ ነው እዚህ ያደረሰችው። ጠንካራ ስለሆነች በእግዚአብሔር ፍቃድ ሆነም እኔ ጋዜጠኛ ሆናለች ነው እሱ ነው የሚመኘው የነበርኩት። ጋዜጠኛ ትሆናለች ልጄ የተማረችው ምሽት እንደገና ትደግማለች ይያልኩ ልጄ ጋዜጠኛ ትሆናለች ነው የሚል የነበርኩት። ጎተይቶም ልጄ ከጻንሽ ነሽ ጎተይቶም ከጻንነትሽ ጀምሮ ነው የኔ ክብር የምትሰጥምሞ ጎተይቶም ልጄ ያንቺ ልጅ ለመሳብ ነው እኔ የሚመንጀውና አይዞሽ ደስ ይበልሽ ለመጋናኘት ያብቀን ነገ ይነጋል ሰው ለሰው ይጋነኛል ይነጋልና አይዞሽ በርቲ።
ምኞታቸው ምን እንደሆነ ከዘጋቢያችን የተጠየቁት እናቷ ወይዘሮ በረሄቲ ሰላም ሆኖ ጎይቶምን ብቻ ሳይሆን ሌሎች ልጆችንም እንዳይ ሌሎች ወላጆችም ልጆቻቸውን እንዲያው እንዲገናኙ ምኞቴ ነው ሰላም እንዲመጣ ነው ምኞቴ ነበር ያሉት። ይህንን ቃለ ምልልስ ወይም ይህንን ዘገባ በአርብ ምሽት አስደምጠናችሁ ነበር። ጎይቶምን ትላንት አግኝተን አነጋግረናታል። እንደሚከተለው ይቀርባል።
ከስምሽን ጀምር። ምን ማለት ነው ጎተቶም ማለት ምን ማለት ነው? ስምሽ ያደናግር ነበር አንዳንድ ሰው ጎይቶም ሲልሽ ነበር ለመጥራትም የሚቸገር ሰው ነበርና ከስምሽን ጀምር ምንድነው ትርጉሙ?
ያው ስሜ አትሌት ጎይቶም ገብረስላሴ ይባላል። ጎይቶም ማለት እንደመቤት ማለት ነው።
ማን ያወጣልሽ ስምሽን?
እናቴ ናት ያወጣችልኝ።
ስለዚህ እንግዲህ አነጋገራቸውም የእናትሽ አነጋገር እመቤት እንዳላቸው የሚጠቅ የሚገልጽ ነው። ቤተሰቧን ወዳድ ናት አመስግነውሻል። መቼስና ውድድር አሸንፈሻል ወርቅ አምጥተሻል ለኢትዮጵያ ስለ ደስታሽ ደግሞ ስትናገሪ በአሁኑ ሰዓት በትግራይ ክልል የስልክና ኢንተርኔት አገልግሎት ባለመኖሩ ከጦርነቱ በኋላ እናትሽን ማግኘት አለመቻልሽ ከደስታሽ ላይ እንደቀነሰብሽ ገልጸሽ ነበርና እናትሽ አይ ሰምቻለሁ ድልሽን ሰምቻለሁ ተደስቻለሁ ብለዋል በአሜሪካ ድምጽ በኩል። ሰማሽ እሱን መልእክታቸው?
አዎ ሰምቻለሁ። በጣም ከምጠብቀው በላይ ነው የተደሰትኩት። እና ሳሸንፍም ለየት የነበረ ደስታ ነበር የተሰማኝ። እንደዛ ያለችበት ምክንያት ደግሞ እሷ ሁሌ በሄድኩበት ስለምደውልላት እሱን ጠብቃለች እኔም እሱን ነው የጠበቅኩት። ስልክ ቢኖር ኑሮ ቀድሜ እናቴ ጋር ነበር የምደውለው። እነሱም እንደዚህ በቲቪ ያዩ በሰውም አጋጣስ ደውልልኝ ነበረ እኔም ደውላት ነበርና ይሄ ደስታ ምን አለበት ሌላው እንደዚህ ተደሰተው እናቴውን አይታ ብትሆን ኑሮ አባት እናቴም አይቶ ይሄ ደስታ የነሱ ሰምቼ ቢሆን ኑሮ ነበር ያልኩት። ዛን ጊዜ እግዚአብሔር ፈቃድ ደግሞ ተሳካልኝ።
ምን አልሽ ስታያቸው? እንዴት ነበር ሲያየሹ? እንዴት አየሹ ቪዲዮውን? ማን አሳየሽ?
ቪዲዮውን የአክስቴ ልጅ አለ በመሰንጀር ነበር ይላከልኝ። እስኪ መሰንጀር ክፈቺና ግቢ አለኝ። አልነገረኝም እንደዚህ አይነት ብሎ እንዲያው ከፍቼ ሳየው በቃ እኔ እንጃ መመን አቃተኝ። ልክ በአካል ያገኘኋት በቪዲዮ ሳይሆን በአካል ያገኘኋት መስሎኝ ተሰማኝ።
እንግዲህ ዘጋቢያችን ሙልጌታ አጽባሃ የተወለደችበትና ያደገችበት አካባቢ ሄዶ እንደርታ ወረዳ አካባቢ ሄዶ ይሄ የተወለደችበትና ያደገችበት አካባቢ ነው ብሎ ነው እናትሽን ያገኘውና ያንን መንደር ያንን አካባቢ ካየሹ ከአንድ አመት በላይ ሆኗታል ብለዋል እናትሽና ምን ተሰማሽ አካባቢውን ስታዩ? ምን አልሽ?
ያው የሆነ ድብልቅልቅ የሚልሽ ነገር አለ። በጣም ደስታም በጣም ተሰማኝ ከመጠን በላይ ደስታ። በቃ ሳየው ቪዲዮውን ሳየው እናቴን ሳይ እንኳን አሸነፍኩ ብዬ ዳግም ከመራት ከረጥኩት ይልቅ እንደገና ዳግም ደስታ ነበር የተሰማኝ እና በጣም ደስ አለኝ።
እንኳን አሸነፍኩ እናትሽን ስላየሽ በዚህ አጋጣሚ ነው ወይስ እናትሽ ደስታ ነው የትኛው? ምኑ ነው እንኳን አሸነፍኩ ያሰኘሽ?
ማለት በማሸነፌ ነው እናቴ ያየኋት ብዬ ነው የማስበው።
እንግዲህ እናትሽ አብረው መልእክት አስተላልፈዋል ከመደሰታቸውን በተጨማሪ እኔ ደግሞ እንድትሆንልኝ የምፈልገው ነገር አለ ብለው መልእክት አስተላልፈዋል። መቼም ያን መልእክት ሰምተሻል። የእናትሽ ምኞት ነውና እሱን ስታይስ ምን አልሽላችሁ? ከዚህ በፊት እሱ አይነት ፍላጎታቸውን ገልጸውልሽ ነበር?
እናቴን ጋዜጠኛ እንዲሆንላት ትመኝ ነበረ። ትልቅ ክብር አላት ለጋዜጠኛ ማለት። እኔ በፊት ልጅ ሁኜ ከትምህርት ቤት ስመጣ ትምህርት ቤት እኔ ተማርኩት ቤት ደግመው ነበረ እና ይሄ ወረቀት ጋዜጣ ምናምን አለ ጠቅልዬ በእጄ ይዤ ሁሉም ስተነትን ቤት ቁጭ ብዬ ሳወራ ልጄ ጋዜጠኛ ሳትሆን አትቀርም ጋዜጠኛ ትሆናለች እያለችን ነበረ። በዛ ነው።
አንቺ ግን ጋዜጠኛ የመሆን ፍላጎት ነበረሽ?
አዎ፣ ማለት እኔ ዛኔ ለሩጫ አላሰብኩም ነበረ። ሮጣለሁ የሚል ሀሳብ አልነበረኝም እየተማርኩ ያለሁበት ሰዓት ማለት ነው። ማለት ሯጭም የምናይበት አካባቢ አይደለም፣ ብዙ ሯጮች የምናይበት አካባቢ አይደለም። ከዛ በቃ እሱን ሳይ ጋዜጣ መያዝ ጋዜጠኞች ዜና ሳቀርቡ የሆነ ውስጤ ደስ ይለኝ ነበረ።
ታዲያ ለምን አልሆንሽም ጋዜጠኛ? ለምን ወደ ሩጫ ሄድሽ? እንዴት ሩጫውን ፈልግ?
ያው ሩጫው በትምህርት ቤት ጀመርኩኝ፣ በዛ ሳሳካልኝ ወደ ሩጫ ገባሁ።
ወደ ሩጫ የገባሽው ትምህርት ቤቱ ስለገፋፋሽ ነው ወይስ የተለየ ምክንያት ነበረሽ?
በራሴ ፍላጎት ነው
እኮ። በራሴሽ ፍላጎት ዝም ብለሽ ተነስተሽ ሮጥሽ? ፍላጎትሽ እንዴት መጣ? ማንን አየሽ? በምን ምክንያት ፍላጎት?
በሩጫ ያየሁበት እኛ ቤተሰባችን አለች፣ እንደ ቤተሰብም እንደ ጎረቤትም አዳን ጀቲሮስ ትባላለች። ጀግና ሯጭ ነበረች። አሁን እዚህ አሜሪካ ነው የምትኖረው። እሷ ሂስትሪን እናቴ ትነግረኝ ነበር። እኔ አልደረስኩባትም፣ ግን ሂስትሪን ትነግረኝ ነበር እናቴ። በዛ ሞራል ነው እሷም ያ ሁሉ ተጽዕኖ ሲደርስብን ሙሮጥ የለባትም ቆምጣ ለብሳ የኛ ባህል አይደለም እየተባለ ብዙ ተጽዕኖ ይደርሰኝ ነበረ። ግን እናቴ ይህን ነገር ስላየች ስራ ነው ብላ ነበር የምታምንበት። ማንኛው ስራ እናቴ ስራ ታከብራለች። የትኛው ስራ ስራ ነው ብላ ነው የምታምነው? እና ስራ ነው ልጄ እንደዛ አትበልልኝ እያለች ነበረ ሞራል የሰጠችኝ።
እናትሽም ተናግረዋል አይነበትም ነበረ እሷ ግን ለብሳ ትሮጥ ነበር እንደዚህ ብለው እናትሽ ተናግረዋል። እና ከእናትሽ ውጭ ሌላ የሚደግፍሽ ሰው ነበረ በዛ በሩጫው? እንግዲህ በማህበረሰቡ በአካባቢያችሁ ያ አልተፈቀደ። ከእናትሽ ውጭስ ለምሳሌ አባትሽ ምን ይሉ ነበር?
አባቴ የሚደግፈው ነበር። አባቴ እናቴ ምንም የከለከሉኝ ነገር አልነበረም። እህቶቼም በጣም ነበር የሚደግፉኝ። ከትሬኒንግ መጥቼ ምንም ነገር አልሰራም እንደ ዝም ብዬ እተኛለሁ። በቃ ልክ ለስፖርት የሚጠቅመው ነገሮች ነበር ሁሉ የሚያደርጉልኝ። አባት እናቴ ጋር ተጽዕኖ አልነበረም፣ ቤተሰብ ጋር ነው እንጂ የአባ አካባቢ ስላልተለመደ አባት እናቴ ጋር ምንም ተጽዕኖ አልነበረ። እነሱ ናቸው ትልቅ ሞራል የሰጡኝ።
እናትሽ ሌላ የተመኙት ነገር ለአገሩ ለሁሉም ሰላም መጥቶ እሷንም ሌሎች ልጆቼንም እንዳያቸው እመኛለሁ ብለዋል። እና እህት ወንድሞች አሉሽ? ካሉት ሴት ናቸው?
አዎ ማለት እዚህ ከኔ ጋር አዲስ አበባ ያሉትን እህትና ወንድም አሉኝ። ያው ግማሹ ከእሷ ጋር ቢሆኑም በመቀሌ ናቸው ያሉት፣ ከእሷ ትንሽ ራቅ ብለዋል። ግን ያው የበለጠ እኛን አፍቆት ነው ያላት፣ እኛን ለማየት ነው ጉጉቷን። ሁሉ ወላጅ እንደሚጓጓው ያው ሰላምን መጥቶ በቃ ልጅና ወላጅና ልጅ እንዲገናኝ ነው ጸሎታችን፣ የኛ ምኞትም ነው።
እሳቸውም ሰላም ተመኝተዋል። ያንቺስ ምኞት ምንድን ነው ምኞትሽ?
የኔም ሰላም ነው። ሰላም በምንም ነገር አይገኝም። እኛ በጣም ሰላምን የምንፈል አመት ከስምንት ወር ሆነብናል። ቀላል የወላጅ ናፍቆት ቀላል አይደለም። እናቴ እንዳለችው እኔ ናፍቆት አልችልም። ያው የማይቻል ነገር ግን የለም። ችለን እዚህ ደረስን እንጂ እኔ ናፍቆት አልችልም ነበረ። አንድ ቀን ሳልደውልላት አልተኛም። አባት እናቴን በጣም ወደዋለሁ። አባቴ በጣም ነው የምወደው። በዛ የተነሳ ስልክ ሳልደውልላቸውም አልተኛም ነበረ። እና የማይቻል ነገር የለም ብላለች እናቴ። ናፍቆትን አትችልም እሷ። ይህን ሁሉ ተቋቁማ እዚህ መድረሷ ግን እግዚአብሔር ኃይል ነው ያለችው። የማይቻል ነገር የለም ችየዋለሁ። ያው እግዚአብሔር ደግሞ ሰላምን አምጥቶ ያው እንዲያገናኘን ነው ምኘቴ።
አባትሽን አላገኘናቸውም። አባትሽን አላየናቸውም። በነገራችን ላይ እኛም ይሄንን የእናትሽን ቃለ ምልልስ ወደ እኛ ሲደርስ በጣም በተቆራረጠ ብዙ ቦታ የተቆራረጠውን ገጣጥመን ነው ለአየር ያበቃ ነው በኢንተርኔት ችግር ምክንያት። እና ያው አባትሽንም አላገኘናቸውም ለምን የሚለውን ጥያቄም ለማግኘት ሌላ ጊዜ መጠበቅ አለብን ኢንተርኔት ስለሌለ። እና እቤት ውስጥ እዛ አካባቢ የሉም አባትሽ ወይስ የት ነው የሚኖሩት አባትሽ? እንደው ስለአባትሽ
አለ አንድ ላይ ነው የሚኖሩት። ያው እሷ እንዳለች የክረምት ወቅት አሁን የዘር ወቅት ስለሆነ በረሃ ነበር የሄደው። በጥዋት ተነስተ በረሃ ሄደዋል። አሁን የእህል የሚዘራበት ወቅት ስለሆነ እንጂ አሉ። አባቴ እንደዚህ ከእናቴ እንኳን በቪዲዮ ባላየው ወደዚህ ልመጣ አንድ ሁለት ሳምንት ይቀረኝ አካባቢ ተደውሎልኝ ነበረ። ድምፅ ሰምቻለሁ እና ያው የበለጠ በመልክ ቢያዩም ደስ ይለኝ ነበር።
በግብርና ስራ ነው የሚተዳደሩት ወላጆችሽ?
አሳድሩ ናቸው። አሳድሩ ነው
ለኢትዮጵያ ወርቅ ሶስተኛውን ወርቅ ነው ያመጣሽውና ለኢትዮጵያ ወርቅ ባመጣሽ ጊዜ በጣም ሰው ደስታውን ሲገልጽ ነበርና ኢትዮጵያም የነበሩ ዘጋቢዎቻችን ሲነግሩን ከተማውም አዲስ አበባም እንደዚህ ከተማው በደስታ ቀልጦ ነበርና ያንን ስታይ ምን አልሽ? አሁን ካለው ሁኔታ አንጻር እንግዲህ ቤተሰቦችሽንም ያገኘሽ አይደለም እንዳለ ሁኔታና ግን በአጠቃላይ ኢትዮጵያውያን ድጋፋቸውን ስታይ ምን ተሰማሽ? ምን ተመኘሽ? ምን አልሽ?
የየው ነበር የነበረ ድባብ የነበረ ደስታ እና በጣም እንደዚህ ስለሆነ ነው ማምርብን ማለት ምንም ነገር ሁሉም ነገር ትተን ለሰላም سنቆም ነው እና በጣም ህዝቡ እንደዚህ ለካ ይሄንን ያህል ልብ ውስጥ አለን ብዬ ነው ለራሴን በቃ በጣም ደጋግሜ እያየሁ ነበር። ርግጥ ውድድሩ በጣም አጓጊና ህል አስጨራሽ ነበር በጣም እና በዛ የተነሳ ሰው ስሜታማ ውስጥ ሆኖ ነበር እና በጣም ነው ማመሰግነው። በጣም አመሰግናለሁ። በጸሎትም በሞራልም የደገፈኝ ሰዎች በጣም ነው ማመሰግነው። ለኔ ልንጃ ሁለተኛ ትልቅ ደስታ ነው የፈጠረብኝ። ይሄን ያህል ህዝብ ነበር ለከም ይከታተለው ለዬ ለራሴ ውስጤን እንዲጠይቅ ነበር ያረጋኝ።
ታናትሽ ሌላ አንድ ምኞት ተመኝተውልሻል? ምፈልገው የብዙ ወላጆች ምኞት ነው እሱና ምፈልገው ልጄ ነው እንድትወልድልኝና ልጇን እንዳይመኛለሁ ብለዋል። ይሄ እንደዚህ ያለ ነገር ያው ከፈጣሪም ከእግዚአብሔርም የሚመጣ ነው። ግን ደግሞ ባንቺ በኩል እንዲህ ያለው ነው እናት ምኞት ስታይ ምን አልሽ? አግብተሻል? ተድረሻል? ተድረሻል?
እኔ እንደሷን ልጅ መውለድ ማለት አይንም ባይንም ማየት ማለት ነው። ሳገባም እንዲያም እኔ ካባት እናቴ መውደድ የተነሳ ቤተሰቤቱን መውደድ ከመተነሳ እዛ ሀገር ቤት እጄ ነበር ሰርግ ያረኩት እናቴ አባት እናቴ ለማስደሰት ማለት ነው። እና እሷ ያኛው ሰርግ እንዳለፈ ልጅን ፈልጋለች። በስፖርት ጉዳይ ደግሞ ያኛው ፕላን ታስቀምጫለሽ ፕላንሽን ላይ ከደረሽ በኋላ ነው የምታስበው። እና አሁን እኔ እናቴ እውነቷ ነው ድሉን አምጥቻለሁ። ያው ፕሮግራም እንደ ፕሮግራም ነው የሚለው እንደ ሐሳብ።
እስቲ በመጨረሻ እሳቸው በእኛ የሬዲዮ ጣቢያ ላይ ልጄ አይዞሽ በርቺ ብለው መልእክት አስተላልፈዋል ሰምቻለሁ ብለሽናል። አንቺ ደግሞ ለእናትሽም ለአባትሽም እስቲ መልእክትሽን አስተላልፊላቸው። የእናትሽን ስም ጠርተሽ አባትሽን ስም ጠርተሽ ታረጋግጥ ያለሽ። እሺ
እናቴ ብሬት ካስ ትባላለች፣ አባቴ ደግሞ ገብረስላሴ ተክለስግ ይባላል። እና በጣም ለነሱ የሚላቸው ነገር ካለ ጸሎታችሁ ይቀጥል። በእናንተ ጸሎት በእናንተ ሞራል ነው የደረስኩት። እንኳን አሁን ከድሮም ገና እዛ ስላገቡኝም ሞራላቸው አይለኝም ነበረ። እናቴ ወኔ ያላት በጣም እናቴ እኔም የነሱ ያዝኩት ነው ይመስለኛል። ወኔ ነው ዋናው ነገር ማለት። በአሁን ሰዓት እንደምታውቂው በጣም ከባድ ነው። የአባት እናት ናፍቆት አታገኚ። እዚህ ላይ መድረስ ማለት ሁሉም ነገር ተቋቁሞ እዚህ ላይ መድረስ ማለት ይሄ ነው ትልቁ ድል። እና እናንተም አትታስቡ፣ አትጨነቁ። እግዚአብሔር ባለው ሰዓት እንገናኛለን። ሁሉ በእግዚአብሔር ፍቃድ ይሆናል። እና እኔ ደህና ነኝ። ወንድሞቼ እህቴም ደህና ናቸው። እነሱ አዲስ አበባ ነው ያሉት ሁለቱም። እና ምንም አታስቡ፣ አትጨነቁ ነው የምለው። ጸሎት ብቻ አድርጉ፣ ሰላም እንደሆነልን እንገናኛለን በሰላም።
ይሄንን ውድድር ስታደርጊ ስታሸንፊ መቼም አብረውሽ ያሉ በስኬትሽ የተደሰቱ ይኖራል አሉ እኛ ያው ስናይ ነበር በተለያዩ ፎቶዎችም። እና ማለት የምትፈልጊው መጨረሻ ማመስገንም የምትፈልጊው አብረውሽም ደስታችሁንም ስለተካፈላችሁ አብራችሁም ስላላችሁ ቡድኖች ማለት የምትፈልጊው ነገር ካለ በሱ?
በጣም አመሰግናለሁ። ሁሌ እለዋለሁ አሰልጣኞቼ በጣም ነው ማመሰግናቸው። ከኔ ጎን ቆሞ ገና ከነሱ ጋር ስቀላቀል እነሱ ጋር ብሬ ስሰራ ጀምሮ ያሰልጣኝነት ብቻ ሳይሆን የወላጅ ፍቅር ሰጥቶ ነው እዚህ ያደረሰኝ። በጣም ነው ማመሰግናለሁ። ያው ከኔ ጋር እዚህ የመጣው ሀጅ አድሎ ይባላል። ኮች ሀጅ አድሎ ነው ከኔ ጋር ያውሩኝ የመጣ እና በጣም ነው ማመሰግናቸው። ሰው የለኝም ብዬ እንኳን አላስብም። እነሱ ናቸው አጠገቤ። ሁለተኛ ደግሞ የኢትዮጵያ እናት ብላት ይቀለኛል ማለት ደራርቱ ሰላም መሰግናት አላልፍ ስናለክ ሳልቀሳ ስንስቅ ስቃ ስንደስት ተደስታ እኔ ለሷም የሚል ቃላት የለኝም። ያው እግዚአብሔር አክብራት እንግዲህ በጣም ነው ማመሰግነው። እንዳለ ደግሞ እኔን ከጎኔ ሆናችሁ የደገፋችሁት ያገዛችሁ ድሉን እንዳመጣ በመንፈስም ይሁን በአካዳሚም በሁሉም ያገዛችሁ ከልብ በጣም አመሰግናለሁ።
በጣም አመሰግናለሁ። በአሜሪካ ድምጽ አድማጮች ስም መልካም እድል እመኝልሻለሁ።
በጣም በጣም ነው ማመሰግነው ከመጠን በላይ ማለት ልክ እናቴን እኔ ጋር እንዳመጣችሁ ታርጌ ነው የምቆጥረው። እዛ ያህል መንገድ ተጉዛችሁ ይሄንን ነገር እንዲያ ያበቃችሁኝ በጣም አመሰግናለሁ። ሁለተኛ ደግሞ ኢትዮጵያ ህዝብ ሁሉ በሙሉ ልክ ይታይ ነበር እንዴት ነው ድሩን እየተከታተለ እንደነበረ እና በጣም ነው ማመስከልብ ነው በጣም አመሰግነው። ያው ሞራላችሁ ጸነታችሁ አይለየን ነው የምንለው። ያው እግዚአብሔር ሰላሙን ያምጣልን። አመሰግናለሁ።
እኛም በጣም እናመሰግናለን።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት የአማርኛ ቋንቋ ዝግጅታችን ነው። አሁን ወደ ሰኞ ምሽት ተከታዩ መሰናዷችን ነው የምናልፈው። ሐኪሙን ይጠይቁ በዛሬው ሐኪሙን ይጠይቁ መሰናዶ አልዛይመርስ በመባል የሚታወቀውንና በተለይ በእርጅና ወራት የትውስታ አቅም የሚያሳጣ ብርቱ የአንጎል በሽታና ሌሎች የሰው ልጆችን የማስታወስ ችሎታ አስመልክቶ ከመስኩ ተመራማሪ ጋራ የተካሄደ ቃለ ምልልስ ነው የምናሰማችሁ። ሞያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለ ገዳ በ ባሮ የነርቭ ህክምና ተቋም የአንጎልና የነርቭ ሐኪምና ተመራማሪ ናቸው። ፕሮፌሰር ዮናስ በአልዛይመርስ ዓለም አቀፍ ጥናትና ምርምር የዘንድሮ ተሸላሚ ናቸው። አሉላ ከበደ ነው ያነጋገራቸው እንደሚከተለው ይቀርባል።
ፕሮፌሰር ዮናስ ባንዳንዶች የሚታይ ትንሽ ትልቁን በተደጋጋሚ የመርሳት አንዳንዴም እሱ ወይም እሷ ልበቢስ ናቸው እስከመባል የሚደርስ አዝማሚያ አብዛኛው በእርጅና ዘመን ከሚከሰተው እርሶ ከሚያጠኑት ከዚህ የአልዛይመርስ በሽታ ጋር በማነጻጸር ቢያስረዱን። ሁለተኛ አንዳንዶች ብዙ ዘመን ያስቆጠረ ከረጅም ጊዜ በፊት የተከሰተ አንዳንዴም የልጅነት ገጠመኞቻቸውን ጭምር በጣም ጥቃቅን ነገሮችን በሚገርም ዝርዝር እንደ ስዕል የሚስሉ ጊዜን ቦታን ጠቅሰው መናገር የሚችሉ አሉ። አንዳንዶች ደግሞ ቀደም የሆነውን በቅርብ ጊዜ ውስጥ የተፈጸመ ሁናቴ ድርጊት ወይም ደግሞ የሰሙትን መረጃ የሚዘነጉ አሉ። ይሄስ ልዩነት ይኖረው ይሆን? የቅርብ ጊዜ ትውስታን ማጣት ነው ወይስ የረጅም ጊዜ ትውስታን ማጣት ይሆን? ከዚህ ቱ በሽታ ጋር ይበልጥ የሚቆራኘው ይህንንም መንጽጽር ቢያስረዱን።
እሺ። እውነተኛ የአልዛይመር በሽታ ያለው ብዙ ጊዜ በመርሳት ሊጀምር ይችላል። ከዛ በኋላ ከቤቱ ወጥቶ መመለስ ሊያቅተው ይችላል፣ ይጠፋል። ከዛ መናገር እያቃተው ሊሄድ ይችላል። እዛ የማመዛዘን ችሎታው እየጠፋ ሊሄድ ይችላል። ከዛ ልጆቹንም መለየት እያቃተው ሊሄድ ይችላል። እነዚህን ነገሮች አንደኛ ሰውየውን በማነጋገር፣ ሁለተኛ ምርመራዎች በማዘዝ፣ ሶስተኛ ለዘመድ አዝማድ ጠይቀን። በቀላሉ አይደለም በሽታውን ማወቅ የሚቻለው፣ ምክንያቱም ብዙ ዝርዝር ጉዳዮች ስላሉት እና ብዙ ጊዜ በእርግጥ አልዛይመር የቅርቡን ነው። ለምሳሌ የአመት በፊት የሁለት አመት ወይም አምስት አመት በፊት የነበረውን ሊያስታውስ ይችላል። ምክንያቱም ካርቦን ኮፒ ማለትም በግልባጭ ብዙ መረጃ ይቀመጣል ብዙ ከቆየ የተለያየ ቦታ ግልባጭ አድርገው እና ግን የትላንትናውን በቅርቡ የሆነው ገና በደንብ መረጃውም አልተሰበሰበው በሱ ነው የሚጀምረው እና ያ ይለያል። እውነተኛ የአልዛይመር በሽታ ያላቸው ሰዎች አንድ በጣም ጠቃሚ ነው የሚባል ነገር አለ አይደል? ለምሳሌ ያክል ዛሬ ከሰዓት በኋላ የልጅህ ኦሎምፒክ ስፖርት ይወዳደራል ነግሮት ግለሰቡ በጣም ተደስቶ ሊሰማ ይችላል። ከግማሽ ሰዓት በኋላ ያንን መረጃ ለሌላ ሰው ማስተላለፍ አይችልም፣ ይረሳዋል። እውነተኛ የአልዛይመር በሽታ ያለው እና ይለያል። ይሄ በልበብሽነት መዘንጋት ይሄኛ ዲስፕሌስ ለምሳሌ መኪና ቁልፍ ጋር እንዳደረገ ለማስታወስ የስካ ጃኬቱን እንዳስቀመጠ በእጅስታ ለማስተዋወስ ይሄ ልብ ካለ ማለት ነው። ያልዛመረ በሽታ ያላቸው ሰዎች ልብ ብለው እንኳን ይሄውና እዚህ ጋር ኩልፌን በሩ ጋር አስቀምጫለሁ በቃ በጣም ጥሩ ነገ እዚች ጋር አነሳታለሁ እዚች ኩልፍ ላይ አንጠልጥያለሁ በደንብ ብለው ነግረው ተናግረው ለሌላ ሰው ከዛ ግን በፍጹም ማስተዋወሳቸው እንዲያውም እዚህ ጋር አርጌ ነበር ወይ ነው እና ይለያል። ሁለቱ በጣም በቀላሉ ነው የምንለየው። በእርግጥ ብዙ ስጋት አለ። በተለየ እድሜ እየገፋ ሲመጣ ሰዎች በእርግጥ በአግባቡ አሳስባቸዋል የአልዛይመር በሽታ፣ ግን አንዳንዴም ደግሞ እንደ ከልክ በላይ መደናገጥም የማቸው ሰዎች አለ። ይለያያል።
የትውስታ ነገር የብዙዎችን ቀልብ የሚስብ ብዙዎችም የሚነጋገሩበት ይመስለኛል። ይህን ውይይታችን የሚከታተሉ አድማጮችም በቤተሰብ ውስጥ የዘንጋት ነገር ተደጋግሞ የሚገጥመው ወይም ደግሞ እድሜ ገፋ ካለ በኋላ በመጃጀት እድሜ ውስጥ በዛ ውስጥ የሚከሰተውን የሚሆን ባዘቦቱ በለት ተለት የሚገጥሙት አንዳንድ አጋጣሚዎች አናጣምና መቼ ነው መዘንጋት በህመምነት የሚፈረጀው? ካዘቦቱ ከለት ተለት ፈተናነት አልፎ ይሄ ችግር ነው ትኩረት ይሻል ባለሙያ ማግኘት ይሻል የሚባለው በእድሜ ባልጠኑ ሰዎችም በወጣቶችም ጭምር?
በተደጋጋሚ ያ ችግር ካጋጠመው እና እየባሰ በተለይ እየባሰ ከሄደ እና መርሳት ብቻ ሳይሆን ሌላውም የአንጎል ክፍል እንደዚሁ ችግር ያጋጠመው ከሆነ አንዳንድ ጊዜ በእንግሊዝኛው ያንግ ኦንሴት ዲሜንሽያ የሚባለው አለ ሊኖር ይችላል። ግን አብዛኛው ሰው በተለይ ይሄ ከፍተኛ የሆነ የድብርት በሽታ ሜጀር ዲፕሬሽን የሚሉት አለ። እሱ በእርግጥ በሽታው እስኪታከም ድረስ ጊዜያዊ የሆነ ልበቢስነት ያመጣል። ይሄ እንግዲህ የተለያየ ምክንያት አለው። አንደኛ ራሱ ዲፕሬሽኑ ኃይለኛ ከሆነ አንዳንድ ሆርሞኖች ኮርቲዞል የሚባል ሆርሞን በተለይ እሱ በብዛት ይረጫል ድብርት ያለው ሰው ላይ። ያ ኮርቲዞል ደግሞ ማስታወስ ስራ የሚሰራው ሂፖካምፐስ የሚባሉትን ሴሎች በአጠፋቸውም ይኮረኩማቸዋል። ስለዚህ እዛ እስኪድኑ ድረስ ድብርት እስኪለቃቸው ድረስ እየሄደ የኮረኮማቸው ሊሄድ ይችላል። እና ይሄ ዋሽንግተን ዩኒቨርሲቲ ውስጥ አንድ ጥናት የተደረገው ድና ያደረጉት በተደጋጋሚ ሜጀር ዲፕሬሽን ይሄ ምግብ ሁሉ መብላት ያቆማሉ፣ ሰውነታቸው ይቀንሳል፣ መተኛት አይችሉም፣ ሀሳባቸው አንድ ልክ ጭቃ ውስጥ እንደሚሽከረከር ጎማ ነው፣ አንድ ነገር ላይ ነው የሚያሰላስሉት እና መደሰት አይችሉም፣ ያዝናሉ። እንደዚህ ከፍተኛ የሆነ ሜጀር ዲፕሬሽን በተደጋጋሚ 4-5 ጊዜ ያጋጠማቸው በተለይ ሴቶች ላይ ጥናት ያደረጉት እነሱ ይሄ ማስታወስ ችሎታ ያለውን ሴሎች መኮርኮም ብቻ ሳይሆን በተደጋጋሚ ሲኮረኮም ሂፖካምፐሱ የመዳከም ምልክት ያሳያል። እና እንደዛም ቢሆን ከፍተኛ ድብርት ውስጥ እንኳን ያለበት ሰው ሁለቱም እድሜያቸው 50 ሊሆን ኮግኒቲቭ ቴስት ማለትም የማስታወስ ችሎታ ፈተና ሲሰጥ የአልዛይመሩ በጣም ዝቅ ነው የሚለው። ድብርት ያለባቸው ተወሰነ ደረጃ ድረስ ያስታውሳል። ኢንኤፊሽንት የድብርት የሚፈጥረው ብቃትን ነው የሚያሳንሰው። አልዛይመር ግን ብቃቱን ምኑም ነው ጠራርጎ ነው የሚያጠፋው። ስለዚህ አንትሪትድ ዲፕሬሽን ከፍተኛ የሆነ የድብርት በሽታ መድኃኒት የማይወስዱ ሰዎች፣ የማይታከሙ ሰዎች እነሱ ላይ ያው ጊዜያዊ የሆነ የማስታወስ እና ሀሳብን የመሰብሰብ ችግር ያጋጥማቸዋል። ግን መለየት እንችላለን። እሱን በምርመራ አልዛሃይመሩን ከዛ መለየት ይቻላል። እና እንግዲህ ሳይንሲቲቭ ኢንስትሩመንት ይባላል። አሁን ለምሳሌ በሰፊው መረብ ብትወረውር ውቅያኖስ ውስጥ አሳውንም ሻርኩንም ምኑንም ይዞ ያወጣል። ከዛ ውስጥ መርጠህ አሳውን ትወስዳለህ። እና አንዳንድ ሳይንሲቲቭ ኢንስትሩመንት በሰፊው ተለይ ዲፕሬሽን ያለውንም አልዛይመር ያለውን ሁሉን አምጥተን ከዛ ደግሞ በተለይ አንዱን ከአንዱ ለመለየት የሚችሉ ቴስቶችን በመጠቀም እንለያለን እንጂ እንዳልከው ነው ጎልማሳው ሰዎች እንትናል። ሌላው ደግሞ ከፍተኛ የሆነ ከመጠን ያለፈ ኔጋቲቭ፣ ከመጠን ያለፈ ንዴት፣ እሱም ተጽዕኖ አለው።
አሉላና ፕሮፌሰር ዮናስ እንዳለ ገዳ ያደረጉት ውይይት አልተቋጨም። ሙሉን በዌብሳይታችንና በፌስቡክ ገጻችን እናስደምጣችኋለን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች በተለይ ስፖርትና አፍሪካ ነክ ርዕሶች በሰዓት ጥበት ምክንያት አልቀረቡም። እነሱንም በዌብሳይታችን ላይ ጎብኙ። ሳስተናግዳችሁ ያመሸሁት ሲሆን ግርማ ነበርኩ። በእኛ በኩል ሰላም፣ በደህና ደሩ። በነገው ምሽት እንገናኛለን።